የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምጽ ተጀመረ። በዛሬ ምሽት መሰናዶ ከሚደመጡት ጉዳዮች መካከል
በአሁኑ ሰዓት በኮሮና ቫይረስ ተጋሮት የተነሳ በዓሎቻችንን ወደ አደባባይ ወጥተን ብዙ ከዚህ በፊት ሲያከብር በነበረው ሁኔታ እያከበርን አይደለም።
የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አበቤ ናቸው። መጪው የመስቀል ደመራ በዓል አነስተኛ ምዕመናን በተገኙበት በመስቀል አደባባይ እንደሚከበር ባወሱበት ስነ ስርዓት ላይ ከተናገሩት የተወሰደ ነው። ሙሉ ዘገባው በምሽቱ ይደመጣል።
ባዳሪ ትምህርት ቤት በኩል የሚሰጠው እና ምርት ችሎታ ያላቸው እና ተሰጥቶ ችሎታ ያላቸው በዚህ በኩል ማስተዋጽኦ ለወደፊት ለሀገራችን ከፍተኛ ጥቅም ይሰጣል።
የቀድሞው የኢትዮጵያ ትምህርት ሚኒስትር ዶክተር ስንታየው ወልደ ሚካኤል ናቸው። ደብረ ማርቆስ ላይ የሙከራ አገልግሎት ስለጀመረው የሐዲስ ዓለማየሁ አዳሪ ትምህርት ቤት በሚያወሰው መሰናዶ ላይ ሙሉ ሐሳባቸው ይደመጣል። ሌሎች ተጨማሪ ዘገባዎችም አሉን። ሀብታሙ ስዩም መሰናዶውን እመራለሁ። ኤልያስ አስማረ የድምጽ ምህንድስናውን ያከናውናል። ስመኝሽ ቆየ ደግሞ በመከተል አጫጭር የዓለም ዜናዎችን አስተማ ማናለች።
ሀብታሙ አመሰግናለሁ። የምስራቅ ኢትዮጵያ አጎራባች ክልሎችና የጸጥታ አካላት በምስራቅ ኢትዮጵያ ህገወጥ የገንዘብ እንቅስቃሴንና ህገወጥ ንግድን በመከላከል ከሀገር ውጪና በሀገር ውስጥ ያላግባብ የተሰራጨ ህገወጥ ገንዘብ ወደ ህጋዊ መስመር እንዲገባ ወይም ከገበያ ውጪ እንዲሆን በቅንጅት መስራት እንደሚገባ ተነገረ። በጉዳዩ ላይም የሶማሌና የሐራሬ ክልሎች የምስራቅ ኦሮሚያ እንዲሁም የድሬዳዋ አስተዳደር ከብሔራዊ ባንክ ከመከላከያ ሰራዊት የምስራቅ እዝና የፌደራል ፖሊስ አመራሮች ጋር ምክክር ማድረጋቸው ተገልጿል። የጸጥታ ኃይሎች የንጹሃን ገንዘቦችን ገንዘብ ያላግባብ እየወሰዱ ነው የሚለውን ወቀሳ ግን ውድቅ አድርገውታል። ዘገባው ያዲስ ቸኮል ነው። ከአፍሪካ ወዳገኘናቸው ወሬዎች ስንሻገር ዩጋንዳ ውስጥ ከወይኒ ቤት ራቆታቸውን ያመለጡ 200 እስረኞችን የጸጥታ ኃይሎች እያደኑ ነው። እስረኞቹ አንድ የጦር መሳሪያ መጋዘን ገብተው መትረየሶች ሰርቀውና ልብሳቸውን አውልቀው ጥለው በሰሜን ምስራቅ ዩጋንዳ ውስጥ የሚገኝ የገጠር ደን ውስጥ ገብተው መደበቃቸው ተነግሯል። በሩዋንዳ ስለደረሰው የዘር ፍጅት የሚያወሳው ሆቴል ሩዋንዳ የተሰኘው ፊልም ባለታሪክ የሆኑትን ፖል ሩሴሳቢጊናን ፍርድ ቤት የዋስትና መብት ከልክሏቸዋል። በሽብር ተግባር ተከሰው የታሰሩት ፖል ሩሴሳቢጊና የትም እንደማይሰወሩ ቃል ቢገቡም ዋስትናው ግን አልተፈቀደላቸውም። ወደ አሜሪካ ስናቀና ደግሞ ፒው የተሰኘ የአሜሪካ ጥናት ማዕከል የህዝብ አስተያየት አሰባስቦ ባደረገው ምርምር በጥናቱ ከተካተቱ አሜሪካውያን ግማሽ የሚሆኑት ወይም 49% የኮሮና ቫይረስ ክትባት ዛሬ ቢመጣ አልከተብም ማለታቸውን ገለጸ። 51% ከሚሆኑት ውስጥ ደግሞ የተወሰኑት በደንብ ነው መከተበው ሲሉ ቀሪዎቹ እከተብ ይሆናል ማለታቸውም ተመልክቷል። 19% የሚሆኑትና አልከተብም ያሉት ሰዎች ምክንያታቸውን ተጠይቀው በሰጡት ምላሽ ክትባቱ የጎንዮሽ ጤና ጠንቅ ሊያስከትል ይችላል የሚል ስጋት ስላላቸው መሆኑን ጥናቱ ጨምሮ ጠቅሷል። በተያያዘም በህዝቡ ዘንድ ለኮቪድ-19 መከላከያ እየተሰሩ ባሉ ክትባቶች ላይ ያለው አመኔታ እያሽቆለቆለ መምጣቱን ነው የህዝብ አስተያየቶች ግምገማዎች የሚያመለክቱት። ባለፈው ግንቦት 72% አሜሪካውያን ክትባቱን ወስዳለው ብለው እንደነበር ሲገለጽ፣ በዚህ ወር ደግሞ በእርግጠኝነት እከተባለሁ ያሉት 21% ብቻ መሆናቸው ታውቋል። በዩናይትድ ስቴትስ የሚደረገው የፕሬዝዳንት ምርጫ በተቃረበበት ወቅት ፕሬዝዳንት ዶናልድ ትራምፕ እና ዲሞክራቱ የመጪው ምርጫ ተፎካካሪያቸው ጆ ባይደን አንዱ ሌላውን ለመሪነት በቁ አይደለም በማለት ተወነጃጅሏል። የ74 ዓመቱ ፕሬዝዳንት ትራምፕ የ78 ዓመቱ ጆ ባይደንን ደካማና ያለቀላቸው ብለዋቸዋል። አይምሯቸው ጋር ጎደል ያለ ነገር ሳይኖር አይቀርም ሲሉም አክለዋል። ፕሬዝዳንታዊ ምርጫው ሊካሄድ የቀረው 50 የማይሞላ ቀን ሲሆን ትላንትና የሪፐብሊካኑ ፓርቲ ፕሬዝዳንት ዊስኮንሰን ውስጥ የፖለቲካ እንቅስቃሴ ንግግር ሲያደርጉ ጆ ባይደን በህይወት መኖሩንም አያውቀውም ሲሉ ተደምጠዋል። ባይደን በበኩላቸው በፔንሲልቬኒያ ባደረጉት ንግግር የፕሬዝዳንቱን የኮቪድ-19 ወረርሽኝ አመራር ተችተዋል። ህዝቡ የመንግስቱን የራሱን የጤና ኤክስፐርቶች የሚሰጡትን ሳይንስ ላይ የተመሰረተ ምክር እንዳይቀበልም እያበረታቱ ናቸው ሲሉ ወንጀላቸዋል። ሩሲያ በዩናይትድ ስቴትስ የዲሞክራቲክ ፓርቲው ፕሬዝዳንታዊ እጩ ጆ ባይደን የምርጫ ዘመቻ ላይ የተዛባ መረጃ በማሰራጨት የምርጫው ውጤት ላይ ተጽዕኖ ለማሳደር ያያዘችውን ጥረት እንደቀጠለች ናት ሲሉ የፌደራሉ ምርመራ ቢሮ ዳይሬክተር ክሪስቶፈር ሬይ አስጠነቀቁ። ሬይ ይህን ያሉት ትላንት ለተወካዮች ምክር ቤት የሀገር ደህንነት ኮሚቴ በሰጡት ቃል ሲሆን፣ ፕሬዝዳንት ዶናልድ ትራምፕ ግን ንግግራቸውን አልወደዱላቸውም። ክሪስ ቻይና ከዚህ አባሰ የምታደርገው አይታይህም ሲሉም ወዲያውኑ ተችተዋል። አድማጮች ለሰዓት ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ወደ ቀዳሚው ርዕሰ ጉዳይ እንሻገር። የአዲስ አበባ ከተማ ምክትል ከንቲባ አዳነች አበቤ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ የመስቀል አደባባይ መልሶ ግንባታ ፕሮጀክት የደረሰበትን ደረጃ ዛሬ ተመልክተዋል። መጪው የመስቀል ደመራ በዓለም አነስተኛ ምዕመናን በተገኙበት በመስቀል አደባባይ እንደሚከበር ምክትል ከንቲባ አዳነች አበቤ በዛሬው ስነ ስርዓት ላይ ተናግረዋል። ፀሐይ ዳምጠው ዝርዝር ጉዳዩን ይዛለች።
የአዲስ አበባ ምክትል ከንቲባ አዳነች አበቤና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ የመስቀል አደባባይ መልሶ ግንባታ ፕሮጀክት የደረሰበትን ደረጃ ዛሬ ተመልክቷል። መጪው የመስቀል ደመራ በዓል አነስተኛ ምዕመናን በተገኙበት በመስቀል አደባባይ እንደሚከበር ምክትል ከንቲባ አዳነች አበቤ በዚሁ ሰነ ስርዓት ላይ ተናግረዋል።
በአሁኑ ሰዓት በኮሮና ቫይረስ ተጋሮት የተነሳ በዓሎቻችንን ወደ አደባባይ ወጥተን ብዙ ከዚህ በፊት ሲያከብር በነበረው ሁኔታ እያከበርን አይደለም። ብዙ በዓሎች አጥፋ ከመጋቢት ወዲህ በአደባባይ ላይ ይከበሩ አልነበረም። መመጠል በዓልም ብዙ ወጥቶ በአደባባይ የሚያከብርበት በዓል ነው ማለት አይደለም። መስቀል እዚህ ጋር እናዘጋጅ ያለን ስንል መስቀልም እሬቻም ከፊታችን የሚጠብቁን በዓላት ናቸው። በዓላቶቹ ሀገራዊ ትልልቅ ፋይዳ አላቸው። ለቱሪዝምም በዩኒስኮ የተመዘገቡበት ሁኔታ ስላለ ጭምር እነኝም በዓላቶች ስርዓታቸው መፈጸም አለበት። በሃይማኖት አባቶችና በአባ ገዳዎች ስርዓታቸው መፈጸም አለበት። እነሱ በሚወስኑት እቺ ቦታ ማስተናገድ በምችለው የተወሰነ ቁጥር ሰው ብቻ ይዞ ከዚህ ውጭ ችግሩ የጋራችን ነው። የከተማችን ነዋሪዎች ሊረዱን ይገባል። የአካባቢዎች ሊረዱን ይገባል።
ግንባታው ትልቅ ሀገራዊ ፋይዳ ያለው መሆኑን የተናገሩት ምክትል ከንቲባ አዳነች አበቤ የከተማውን ገጽታ በመገንባት ረገድም ትልቅ አስተዋጽኦ ያበረክታል ብለዋል።
ፕሮጀክቱ እጅግ በጣም ዘመናዊ የሆነ ፓርኪንግ 1400 ተሽከርካሪዎችን ማቆም የሚችል ምድር ውስጥ የተሰራ ወደ 2000 የሚሆኑ ዛፎች የአካባቢ ላይ እንዲኖሩ ይደረጋል። 100 ያህል ዛፎች የሚንቀሳቀሱ በዘመናዊ ሁኔታ የተሰሩ ዛፎች ናቸው። በተጨማሪ ከዚህ በፊት አገልግሎት ሲሰጥ የነበረው ደረጃው በነበረበት ሁኔታ ነው የሚመለሰው እና የሚሰራው። ይህን ሁሉ አገልግሎት ሰጥቶ በእንደዚህ አይነት ሁኔታ ሰጥቶ ከላይ ያለው መሬት እንደምታውቁት ወደ ነበረበት እየተመለሰ ያለው 40 የሚደርሱ ሱቆች እዚህ አካባቢ ለአገልግሎት የሚያስፈልጉ ሱቆች ያሉት። በተጨማሪ እንደምናውቀው በየአደባባዮቻችን በምንወጣበት ሰዓት መጸዳጃዎች የሉ። ለንጽህና እጅግ አስቸጋሪ የሆነ አሁን ወደ 200 ያህል መጸዳጃ ቤቶችን ጭምር ይኖሩታል። እዚህ መጥቶ የተለያዩ ህዝባዊ በዓል፣ ሃይማኖታዊ በዓል፣ ሀገራዊ በዓሎች በሚከበሩበት ሰዓት ሱቆች አሉን። ውበቱን ለመጨመር ዛፎች አሉ። በተጨማሪ ደግሞ ምቹ እንዲሆንላቸው የተደረገበት ሁኔታ ነው ያለው።
ስፍራው የመስቀል ደመራ በዓልን ማክበር በሚያስችል መልኩ ተዘጋጅቶ ማየታቸው ቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ ተናግረዋል። በተመሳሳይ መስከረም 23 2013 ዓ.ም ምረት በአዲስ አበባ የሚከበረው የኢሬቻ በዓል አባገዳዎች የማክበሪያ ስፍራ ተረክቧል። የኦሮሞ ህዝብ ጭጋጋማውን የክረምት ወቅት አልፎ ወደ ብርሃን ላሸጋገረው ፈጣሪ ምስጋና የሚያቀርብበት የኢሬቻ በዓል በዚህ ዓመት በአዲስ አበባ ከተማ መስከረም 23 ቀን ይከበራል። የኢሬቻ በዓል ማክበሪያ ስፍራ ካርታውን ያስረከቡት የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አበቤ ስፍራው ቀደም ሲል የኢሬቻ በዓል የሚከበርበት ቦታ መሆኑ በመረጋገጡ የማረጋገጫ ሰነድ መሰጠቱን ተናግረዋል። የኢሬቻ በዓል የአብሮነትና የሰላም እሴት መሆኑን ምክትል ከንቲባው ተናግረዋል።
እንግዲህ ኢሬቻ በዓልን በመናከብርበት ሰዓት፣ መስቀልንም በመናከብርበት ሰዓት ትልቅ ሀገራዊ ፋይዳ ያለው የህዝብ በዓል ነው። ኢሬቻ ሰላም ነው፣ ረቻ ፍቅር ነው። ረቻ አብሮ መኖር ነው፣ አብሮነት ነው። ይሄንን የህዝብ ባህል ህዝባችን ውስጥ ማስረጽ ይኖርብናል። ህዝባችን ውስጥ ደግሞ በመንልበት ሰዓት የኦሮሞ ህዝብ ባህል ብቻ ሳይሆን በሰላም፣ በአንድነት፣ በአብሮነት፣ በፍቅር ሌሎችንም የራስ አድርጎ በማቀፍ ያ የነበረው የጥንት ዛሬ ሲተገበር ያለ በተለያየ መንገድ ግን ይሄንን እሴት እንዲሸረሸር እየተደረገ ያለበትን ሁኔታ ጭምር ሱን በደንብ መቀነስና እሴቱን ደግሞ ከፍ ማድረግ በሚቻልበት ደረጃ መከበር ስላለበት አንድ በዓል ዝም ብሎ የማክበር ስርዓት አይደለም። ይሄንን እሴት ከፍ ማድረግ ነው። ህዝባችን ማከል እሴቱ እንዲታወቅ የፍቅር፣ የሰላም፣ የአንድነት፣ የአብሮነት በዓል መሆኑን ማሳያም ነው። ስለዚህ በዚህ በዓል ላይ እዚህ ቦታ ላይ ይከበራል ብለን ይሄንን ሰነድ ርክክብ በመናረግበት ሰዓት አባገዳዎች የሚወስኗቸው የተወሰነ ቁጥር ፍርዓቱ ብቻ እንዳይቀር የተወሰነ ቁጥር ያለው ማህበረሰብ እዚህ ጋር መጥቶ በነሱ በሚሰጡት በሚያዘጋጁት በነሱ በኩል በሚዘጋጀው ባጅ ብቻ የሚከበር ነው የሚሆነው።
ምንም እንኳን በዓሉ በጋራ የሚከበር ቢሆንም በኮቪድ-19 ወረርሽኝ ምክንያት የዘንድሮው በተወሰኑ ሰዎች ብቻ እንደሚከበር የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ደሳ ገልጿል።
በዚህ አመት እንደበፊቱ በሚሊዮኖች ተሰብስበን ኢሬቻ በዓልን ማክበር አንችልም። ባለንበት ችግር ምክንያት የኮሮና ወረርሽኝ በሀገራችን እየተስፋፋ ህይወትን ጠፋ ባለበት ህዝብን እዚህ ሰብስቦ በሚሊዮኖች ህዝብን ሰብስቦ በሽታው ወደ ገጠሩ የሀገራችን አካባቢ እንዳይስፋፋ ለማድረግ አባገዳዎች ውሳኔ አስተላልፈዋል። በጥቂት ሰዎች ከሁሉም ወዳዎች የተወከሉ በተወካዮች በዓሉ እንዲከበር ታስቦ እንዲውል፣ ሌሎቹ ደግሞ በየአካባቢያቸው በተለያዩ ተግባራት አክብሮ እንዲያልፉ መልእክታቸውን አስተላልፈዋል፣ ውሳኔ ወስነዋል። በዚሁ መሰረት ኦሮሞ ህዝብም ባለበት በዓሉን አስቦ እንዲሁል ጥሪያችንን እያስተላለፍን በዓሉ የሰላም፣ የፍቅር፣ የአንድነት፣ የእርቅ እንዲሆንልን ምኞታችንን ገልጻለን።
በሰነ ስርዓቱ ላይ የተገኙት አባገዳዎችና ሀረሲቄዎች አስተዳደሩ እሴቱ እንዲጎለብት ለበዓሉ ቋሚ ማክበሪያ ቦታ የማረጋገጫ ሰነድ በመስጠቱ አመስግነዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
የሐዲስ ዓለማየሁ አካዳሚ በአማራ ክልል ደብረ ማርቆስ ከተማ ላይ የተቋቋመ በሙከራ ግልጋሎት ላይ የሚገኝ አዳሪ ትምህርት ቤት ነው። ሙሉ በሙሉ ግልጋሎት መስጠት በሚጀምርበት ሰዓት 1600 ተማሪዎችን የመቀበል አቅም እንዳለው የተነገረለት አዳሪ ትምህርት ቤት የቦርድ ሰብሳቢ የቀድሞ የኢትዮጵያ ትምህርት ሚኒስትር አሁንም በከፍተኛ የመንግስት ኃላፊነት ላይ የሚገኙት ዶክተር ስንታየው ወልደ ሚካኤል ናቸው። የትምህርት ቤቱን ዓላማ ለመቀላቀል የወሰኑበትን ምክንያት እንዲያስረዳሉ።
የሀገራችን ህዝብ ወደ ተሻለ ደረጃ ለማሸጋገር በትምህርት በኩል የበለጠ መስራት ጠቀሜታ እንደሚኖረው በማመን ነው በመጀመሪያ ደረጃ ይህንን ሀሳብ እና አቶ ባንት አምላክ ሀሳቡን አመንጭቶ ደብረ ማርቆስ ከተማ ከተንቀሳቀሰ በኋላ ወደ አዲስ አበባ መጥቶ ሀሳቡን በሚያማክሩኝ ወቅት አብራቸው ለመስራት ፈቃደኛነትን የገለጽኩት በሂደት ቦርዱ እንደገና ሲደራጅ ነው ወደ ሰብሳቢነት የመጣሁት። ግን መሰረታዊ ስራ ትምህርትን በዚህ መልክ መስጠቱ ሀገራችንን ይቀይራል በሚል ደረጃ ነው። በተለይም ደግሞ የትምህርት ጥራትን የበለጠ ከፍ ለማድረግ በአዳሪ ትምህርት ቤት በኩል የሚሰጠው እና ምርጥ ችሎታ ያላቸው እና የተሻለ ችሎታ ያላቸውን በዚህ በኩል ማሰባሰብ ለወደፊት ለሀገራችን ከፍተኛ ጥቅም ይሰጣል። ለአካባቢው ህዝብ ማለትም ለጎጃም አካባቢ ህዝብ ደግሞ ይህንን ጠቀሜታ ይሰጣል የሚለውን መነሻ በማድረግ ነው ይህንን ግሩፕ የተቀላቀልኩት።
ትምህርት ቤቱ የበለጠ ተጠናክሮ በተማሪዎች ቅበላም ሆነ በትምህርት ጥራቱ ከፍ ያለና ዓለም አቀፍ ተወዳዳሪ እንዲሆን ለማገዝ በሰሜን አሜሪካ የሚኖሩ የአካባቢው ተወላጆችና የዓላማው ደጋፊዎች የድጋፍ ቡድን ከሰሞኑ አቋቁመዋል። ከድጋፍ ቡድኑ ሀሳብ አመንጮች መካከል አንዱ የሆኑት አቶ መንግስቱ ሙትባይ ነው።
ከአገር ቤት ያለው የፕሮጀክቱ አመራሮች እንዲሁም የደብረ ማርቆስ ከተማ ነዋሪዎች ያሳዩት ይህን ፕሮግራም ተጀምሮ እዚህ ደረጃ እንዲደርስ ያሳዩት ቁርጠኝነት፣ የከተማው አስተዳደር፣ የአካባቢው ባለሀብቶች እንዲሁም በዛው በከተማው የሚገኘው የደብረ ማርቆስ ዩኒቨርሲቲ አመራሮች ያደረጉት አስተዋጽኦ ነው። እኛም እንደ ሞተር ሆነው በግራስሩት ሌቭል ላይ የኮሚኒቲ ትምህርት ቤት ኦንድ የሆነ ስለሆነ ይሄ ነገር አላማው ሊሳካ ይችላል ብለን በሰሜን አሜሪካ ይሄንን ትብብር እያደረግን የምንገኘው። ይህ ደግሞ በህይወት ዘመናችን በዚህ ታላቅ ሰው የተሰየመ ፕሮጀክት ላይ ኢንቮልቭ አድርገን ተሳትፈን ይሄንን አላማ እውን ማድረግ ለሁላችንም አላማው በጣም ኖብል ኮስ ስለሆነ ለሁላችንም ትልቅ የህይወት አጋጣሚ ይፈጥርልናል፣ ለአካባቢያችን ወይም ለኢትዮጵያ ለማገልገል ማለት ነው።
በዋነኝነት በአካባቢው ነዋሪዎችና ባለሀብቶች የሚደገፈው ይህ አካዳሚ በአሁኑ ሰዓት ወደ 10 የሚጠጉ ሴት ተማሪዎችን ተቀብሎ በማስተማር ላይ ይገኛል። ትምህርት የወጣት ሴቶችን ሕይወት ለመቀየር ያለውን ኃይል የሚያምኑትና የአካዳሚው የሰሜን አሜሪካ ድጋፍ አሰባሳቢ ቡድንን ሰብሳቢ የሆኑት ወይዘሮ ሙሉመቤት ሁነኛው በአመታት ውስጥ የሴት ተማሪዎችን ቁጥር ከፍ ለማድረግ ስለታሰቡ እቅዶችም ይናገራሉ።
እነዚህ ሴቶች ልጆች አሁን ያለን ቁጥር ትንሽ መሆኑን እኔ የሚያመለክተኝ የሚመስለኝ ይሄን አይነት ጫና እየተደረገባቸው ትልቅ ያላቸው ችሎታ ያላቸው ሴቶችም እዚህ ደረጃ ለመድረስ እድሉ እንደማይኖራቸው እና ትልቅ ድጋፍ እንደሚገባቸው ነው። እና በዚህ የተነሳ እንግዲህ እኛም እዚህ ያለነው ከዚህም ልምድ በመቅሰም የሀገሪቷን ፖሊሲ የሴቶችን ትምህርት ያበረታታል፣ ነገር ግን ተግባራዊነቱን ነው መደገፍ ያለብንና ሴቶችን ልጆች እንዴት አድርገን ነው ደግፈን የተሻለ የትምህርት ተሳትፎ እንዲኖራቸው ማድረግ፣ የተሻለ ያላቸውንም ችሎታ ሊያበለጽጉበት የሚችሉበትን መንገድ እንዴት እንከፍታለን የሚለው ነው። በዚህ አጋጣሚ የአዳሪ ትምህርት ቤት አንዱንም ደግሞ ችግር ሊቀርፍ የሚችለው እንደዚሁ ሴቶች በርቀት ምክንያት ወላጆቻቸውን ተለይተው መሄድ እንዳይችሉ ስጋት ያለባቸው የወላጆቹን ስጋት ይቀንሳል ብለን እናስባለን። ስለዚህም ይሄ በተለይ በሰሜን አሜሪካ ያለው ቲም ከኢትዮጵያ ካለው ጋራ በመተባበር አንድም የምንሰራው የሴቶችን ተሳትፎ እንዴት አድርገን ማዳበር እንችላለን፣ ወደፊት ትምህርት ቤቱ ተከፍቶ ብዙ ተማሪዎችን መቀበል ሲችል በተቻለ ሲሆን በኩል ደረጃ የሴቶችና የወንዶች ተሳትፎ እኩል የሚሆንበት ሳይሆን ደግሞ በየጊዜው እያደገ እዚያ ደረጃ እንዴት እንደርሳለን የሚለውን እየተመካከረን እኛም የቴክኒክ እገዛ እያደረግን ከልምዳችንም ያለንን እያካፈልን አብረን እንሰራለን ብለን ነው የምናስበው።
የድጋፍ ሰጭ ቡድኑ ተወካዮች በተለያዩ የአሜሪካ ግዛቶች የሚኖሩ የዓላማ ተጋሪዎቻቸው መሰል ህልሞች እውን የሆኑ ዘንድ እገዛ እንዲያደርጉ ጠይቀዋል። አድማጮች፣ የሐዲስ ዓለማየሁ አካዳሚን ጉዞና በሰሜን አሜሪካ የሚገኙ ደጋፊዎቹን እንቅስቃሴ በሚመለከት የተደረገው ውይይት በነገው ምሽት የጋቢና መዝናኛ መሰናዶ ላይ እንደሚደመጥ ከወዲሁ እንጠቁማለን። ደግሞ ወደ ምስራቅ ኢትዮጵያ እናቀናለን። የምስራቅ ኢትዮጵያ አጉራባሽ ክልሎችና የጸጥታ አካላት በምስራቅ ኢትዮጵያ ህገወጥ የገንዘብ እንቅስቃሴና ህገወጥ ንግድን በመከላከል ከሀገር ውጪና በሀገር ውስጥ ያላግባብ የተሰራጨ ህገወጥ ገንዘብ ወደ ህጋዊ መስመር እንዲገባ ወይንም ከገበያ ውጪ እንዲሆን በቅንጅት መስራት እንደሚገባቸው ተነግረዋል። የሶማሌና የሐረሪ ክልሎች፣ የምስራቅ ኦሮሚያ እንዲሁም የድሬዳዋ ከተማ አስተዳደር ከብሔራዊ ባንክ፣ ከመከላከያ ሰራዊት የምስራቅ እዝና የፌዴራል ፖሊስ አመራሮች ጋር ምክክር አድርገዋል። የጸጥታ ኃይሎች የንጹሃን ግለሰቦችን ገንዘብ ያላግባብ እየወሰዱ ነው የሚለውን ወቀሳም ውድቅ አድርገውታል። አዲስ ቸኮል ተጨማሪ አለው።
ክልሎቹ በየአካባቢያቸው ህገወጥ የገንዘብ ዝውውርና ህገወጥ ንግድ ለመቆጣጠር እየወሰዳቸው ያላቸውን እርምጃዎች ሪፖርት አቅርበው ውይይት አድርገዋል። ክልሎቹ የገንዘብ ዝውውር ቁጥጥር ለማድረግ ከነባሮቹ ባሻገር አዳዲስ ኬላዎች ማዘጋጀታቸውንም አስታውቀዋል። ከመረጃ አካላት ጋር በመተባበር ህገወጥ ንግድና ህገወጥ የገንዘብ ዝውውር የሚያካሂዱ አካላትም እየተለዩ ናቸው ተብሏል። በዚህ ረገድ እስካሁን በየክልሎቹ በቁጥጥር ስር ያለ ገንዘብ መጠንም ይፋ ተደርጓል። የፌዴራል ፖሊስና መከላከያ ሰራዊት አመራሮችም በስራ ሂደት ከክልሎቹ የተደረገላቸውን ድጋፍና ያጋጠማቸውን እንቅፋቶች በመድረኩ አቅርበዋል። በውይይት መድረኩ ላይ ህገወጥ የገንዘብ አዘዋዋሪዎች በየጊዜው ስልታቸው ሊለዋወጡ ስለሚችሉ የመንግስት የጸጥታ አካላትም ከዚሁ አንጻር አካሄዳቸውን በየጊዜው መፈተሽ አለባቸው ተብሏል። በምስራቅ ኦሮሚያና በሶማሌ ክልል የጸጥታ ኃይሎች አርሶና አርብቶ አደሩን ገንዘብ ያላግባብ እየወረሱ ነው ተብሎ ቅሬታ እየቀረበ መሆኑን በማስመልከት የምስራቅ እዝ አዛዥ ጄኔራል ዘውዱ በላይ ጩኸቱ ሆን ተብሎ እየቀረበ ነው ብለዋል። የሶማሌ ክልል መነሻ አድርገው ምክንያታቸውን ያስረዳሉ።
እና አሁን በአንዳንድ አካባቢ ጫጫታ ሰማለ ትክክል አይደለም። ምንም እኛ ምን ወርሰው እንትን አሁን አብዱላህም ሲያነሳው ነበር። ይህ ጫጫታ ለጤና አይደለም። ስንት ብር ወስደን ነው አሁን በሶማሌ ክልል እየወል 600 ሺህ ብር 160 ሺህ ብር ትላንትና ደግሞ 3 ሚሊዮን እነዚህ ናቸው። ሌላ መልሰን እነዚህ እንዴት ያንጫጫል? ሆነ ብለው ገና እንዳንይዝ ነው። ይሄ ገና ጫጫታው ገና አልተያዘ አልተጀመረም። ተኩስ እኮ አልተጀመረም። ገና የዘውዱ ስም ይጠለጠላል፣ የአብዱላህ ስም ይጠለጠላል። ገና ነው የተኮሱብን አሁን
በአስር ሺዎች የሚቆጠሩ ዋጋ ያለው ህገወጥ ሸቀጥ ወይም ኮንትሮባንድ ወደ ሀገር ውስጥ ለማስገባት ሲሉ በጸጥታ ኃይሉ ላይ ተኩስ መክፈት የለመዱ ህገወጦች ወደፊትም በሚሊዮን የሚቆጠሩን ህገወጥ ገንዘባቸውን ለማትረፍ ሲሉ ከስም ማጥፋት ባሻገር አቅማቸውን የፈቀደው ሁሉ ብዙ ጥፋት ሊያደርሱ ስለሚችሉ ከወዲሁ መዘጋጀት ይገባል ብለዋል ጄኔራል ዘውዱ። ይሁንና በመመሪያ የተቀመጠው መሰረት በማድረግ በነፍስ ወከፍ አንድ ሰው ይዞስ ሊገኝ ከሚገባው ገንዘብ በላይ ይዞ ሲገኝ ገንዘቡ ተይዞ ምርመራ መደረጉ አይቀርም ብሏል። ትክክለኛ ገንዘብ ሁሉ እየተጣራ ስለሚመለስ ህጋዊ ሰዎች ምንም ስጋት ሊገባቸው እንደማይገባ ነው ጄኔራል ዘውዱ ያሳሰቡት። የብሔራዊ ባንክ ወክሎ በመድረኩ ተሳታፊ የነበሩት አስዋቢ ብርሃንም ቁጥጥሩ ሌሎች ያልተጠበቁ ውጤቶች እንዲያስገኙ ስለሚችል መቀጠል አለበት ባይ ናቸው።
ገበሬው ማንም ይታወቃል በአካባቢው ዝም ተመስክሮለት ምን ተብሎ ይሄም ይመለስ ነው ሌላ ችግር ከሌለ በስተቀር ያካሉ አርብቶ ነጋዴው ይሄ አራሹን ገበሬ እንዴ ለእንትን የሚለው ነገር የለም። የኔ ሰው ተመላሽ አይሆን ይሄን መረስጥል ስህተት እንዳይመጣ ሁሉንም ነው የምትይዘው። ነገር ግን ያጣራ ባይገም ሌላ ነገር ራሱ ግድ ያረጋል ሌላ ራሱ መንግስት ያላያቸው ነገር ላይ ያመጣ ይችላል። አሁን ከዚህ ከ በህግ በሚታይበት ወቅት ሌሎች አልታዩ ወንጀሎች ራሱ ሊገኙበት ይችላሉ። በተለያየ መንገድ ተራጀ ብር ነው ያለው በኮራፕሽን ወሰላ እንደ በህገ ወጥ ወንጀል እየተሰራጀ ያለ ከታ ደግሞ ዘረፈ ማፍቶች አሉ ፎርጅድ ብሮች አሉ። ይሄን ሁሉ ፎርጅድ ብር ሲባል ተመሳሳይ ብር ነው። ፎርጅድነቱ ከህጉ ውጪ መሰራት ነው እንጂ አንድ አይነት ብር አለ ከተማችን ትክክለኛ ብር ፎርጅድ አይደለም ግን ደብ ስለሰራ ፎርጅድ ያስብለው እንደዚህ አይነት ብሮችም አሉ። እነኝም የሚለይበት ሜካኒዝም ነው።
ክልሎችን በአፈጣጠም ሂደት ያጋጠማቸውን ችግሮች በሪፖርታቸው አቅርበዋል። በምስራቅ ሐረርጌ ዞን በኩል የጫትና የአትክልት ውጤቶች ንግድ በዋናነት በጥሬ ገንዘብ እየተካሄደ ስላለ ለዚህ ዓላማ በግለሰቦች ተይዘው የነበረው በመቶዎች የሚቆጠር ገንዘብ አስፈላጊው ማጣራት ከተደረገ በኋላ ለባለ ንብረቶች እንዲመለስ ተደርጓል ብለዋል። ባንክ ከተዘጋ በኋላ የሚካሄድ የጫት ግብይትና ሽያጭም ሰፊ ስለሆነ መፍትሄ ይፈለግለት ብለዋል። የሶማሌ ክልልን በተመሳሳይ የቁም እንስሳት ንግድ በዋናነት የሚከናወነው የቁም እንስሳትን ወደ አጎራባች ሀገራት በመውሰድ ስለሆነ አርብቶ አደሮች በርከት ያለ ጥሬ ገንዘብ በእጃቸው ሊገኝ ይችላል ብለዋል። በሌላ በኩል የሶማሌ ክልል ካሉት ወረዳዎች 20ዎቹ ብቻ ባንክ አለባቸው በመሆኑና በቀሪዎቹ ወረዳዎች የሚኖሩ ነዋሪዎች ገንዘቡን በየቤታቸው የሚያስቀምጡ መሆናቸውም እንደ ችግር ተነስቷል። ጄኔራል ዘውዱም ባንክ በሌለባቸው አካባቢዎች የሚኖሩ ነዋሪዎች የገንዘብ ለውጡ ተጠቃሚ እንዲሆኑ ከብሔራዊ ባንክ አስፈላጊው ድጋፍ እንዲደረግላቸው ጠይቀዋል። የብሔራዊ ባንክ ተወካይ የሆኑት አቶ አቢ ባኔ ሁሉም የህብረተሰቡ ክፍል ተደራሽ የሚያደርጉበት ሁኔታ ይመቻቻል ብለዋል።
ባንክ ይሰራል ባይዘው ባንኮች ይወጣል እየተወጣ ህዝቡ ገና ነው እዚህ ቀጥም ንቃትም ስለሌለ ነው እንጂ ባንክ ይወጣል መኪና ይዘው አጃቢ ይዘው ሄደው ኢቭን በየወሩ በየሳምንቱ የሚሰበሰብበት መንገድ እንዲፈጸም ራሱ እየወጡ ይጠይቃሉ ባንኮች። አሁን ህዝቡ ከዚህ ሰዓት እንግዲህ ሊሰበሰብ ይችላል ተብሎ ተሰበሰበ።
በመድረኩ ትኩረት እንዲሰጠው የተጠየቀው ሌላው ጉዳይ ከኢትዮጵያ ድንበር አካባቢ በኢትዮጵያ ብር ግብይት የሚፈጸሙ የአጎራባች ሀገራት ከተሞች ጉዳይ ነው። ከተሞቹ በዋናነት የኢትዮጵያን ብር በመገበያያነት የሚጠቀሙ ሲሆን ከውጭ ሀገር ምንም አይነት የኢትዮጵያ ብር ወደ ሀገሪቱ እንዳይገባ መወሰኑ በእነኚህ አጎራባች ሀገራት የድንበር ከተማ ነዋሪዎች ላይ ኢኮኖሚያዊ ኪሳራ ሊያስከትል ይችላል ተብሏል። ተጎጫሌና በለዶይኒ ከተሞች ለዚህ እንዳብነት ቀርበዋል። ይህ በምስራቅ ኢትዮጵያ አመራሮች ደረጃ እንደማይፈታና ጥያቄው በአቶ ሙስጠፌ ማህመድ አማካኝነት ለፌደራል መንግስት መቅረቡንም ጄኔራል ዘውዱ አስታውቀዋል። የጸጥታ መድረኩ ከመከላከያና ፌደራል ፖሊስ ባሻገር የየክልሎቹን የፖለቲካና የጸጥታ አመራሮች እንዲሁም አቃቢ ህግን ያካተተ ሲሆን ወደፊት የፌደራልና የክልል ጉምሩክ አመራሮችንም ጭምር ተሳታፊ የሚሆኑባቸው ተከታታይ መድረኮች ይኖራሉ ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አብራችሁን ስላመሻችሁ በእጅጉና አመሰግናለን። ኤልያስ አስማሬ መሰናዶ አቀናባሪ፣ ትዝታ በላችሁ ደግሞ የመሰናዶ አርታኢና፣ ሀብታሙ ዝዩም ደግሞ ዝግጅቱን ስመራ አምሽቻለሁ። የነገ ሰው ይበለን። መልካም ምሽት።
Live now, tis a time, what new, tis a time. Zora, mi noru, tiena, for the time. Zora, mi noru, tiena, for the time.